ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ የካቲት 25 2010 ዓመተ ምህረት
የሴት እስረኞች ሕይወት በኢትዮጵያ ወህኒ ቤቶች
እነሱ ሊለያዩ ይሞክራሉ። እኛ ግን ሁሌም አንድ ነን። የኢትዮጵያ ሕዝብ መቼም ሊለያይ የማይችል አንድ ሕዝብ ነው። ሶማሌና ኦሮሞ በቅርብ የተነሳውን ልታስታውሽ ይችላለሽ። የሶማሌ ሕዝብ አይደለም ኦሮሞን ያባረረው፣ ኢህአዴግ ራሱ ያስታጠቀው ልዩ ፖሊስ የሚባል ነው። ኦሮሞና ሶማሌ ግን ሁሌም አንድ ነን፣ ተዋልደናል፣ አንድ ነው። በተመሳሳይ ከአማራም ጋር ሰው ሊያጣሉ ይሞክራሉ፣ ግን አይደለም። ሁላችን እዛ ሽብር ተብለን ስድስት ተጠያቂ ተብለን እንደ አንድ ነው የምንታየው። ሊለያዩንም አይችሉም።
ነገሮችን አጥብን በማየትና ብሄርተኝነትን አጉልተን ከምናይ የተሻለ ያው ብሄር እንዳለ ማንነት እንዳለ ሆኖ የተሻለ ኢትዮጵያን ለመገንባት የበኩላችን ብናደርግ።
ጫልቱ ታከለና ንግስት ይርጋ ናቸው የሰማችኋቸው። በምሽቱ ይዘናቸዋል።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጽዮን ግርማ በስቱዲዮ ፕሮግራሙንም እየመራች ነው። ዜናውን የማሰማችሁ አዲሱ አበበ ነኝ። እንደምን አመሻችሁ። በኦሮሚያ ክልል ዛሬም ውጥረትና ግድያ መኖሩን ያነጋገርናቸው ነዋሪዎች ገለጡ። በጊምቢ፣ ግንጪ፣ አምቦና ሌሎች የቄለም ወለጋ፣ ምዕራብ ወለጋ፣ በምስራቅ ወለጋና ሆሮ ጉዱሩ ወለጋ የሚገኙ አንዳንድ ከተሞች ውስጥ በዛሬው ዕለት በጸጥታ ኃይሎች በተወሰደ እርምጃ የሰው ሕይወት መጥፋቱንና በድብደባ መቁሰሉን ነዋሪዎችና የሕክምና ባለሙያዎች ለአሜሪካ ድምፅ ገልጠዋል። በተለይ በጊምቢ ዛሬ በጸጥታ ኃይሎች በተተኮሰ ጥይት የአንድ ሰው ሕይወት መጥፋቱና 4 ሰዎች በከባድ ሁኔታ መጎዳታቸውን ከሆስፒታል የተገኘ መረጃ ጠቁሟል። በትናንትና ምሽት ዘገባችን እንደገለጥነው አርብ ዕለት በኢትዮጵያ የሕዝብ ተወካዮች ምክር ቤት የጸደቀው የአስቸኳይ ጊዜ አዋጅ ነው ለተቃውሞዎቹ መነሻ የሆነው። ሁኔታውን በተመለከተ የዞን ኃላፊዎችን የክልሉንና የፌዴራል መንግስቱን ምላሽ ለማግኘት ከፍተኛ ጥረት አድርገን ነበር። ስልካቸው ስለማይነሳ አልተሳካልንም። በሌላ በኩል የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የጸጥታ ኃይሎች አስፈላጊ ያለውን እርምጃ እንዲወስዱ ማዘዙን መዘገባችንም አይዘነጋም። የዚህን ዝርዝር ከዜናው በኋላ እንመለስበታለን። የጋዜጠኛ እስክንድር ነጋ የቀድሞ የሥራ ባልደረቦችና ወጣቶች የመታሰቢያ ስጦታ አበረከቱለት። ከዚህም በኋላ ዲሞክራሲን በኢትዮጵያ ተግባራዊ ለማድረግ ያለ እረፍት እሰራለሁ ብሏል እስክንድር። ዝርዝሩን በቦታው የነበረው ዘጋቢያችን መለስካቸው አመሃ ልኮልናል።
በቅርቡ ከእስር ለተፈታው እስክንድር ነጋ የመኖሪያ አካባቢ ወጣቶችና የቀድሞ የሥራ ባልደረቦቹ የመታሰቢያ ስጦታ አበረከቱለት። ሽልማቱን ያዘጋጁት እነዚህ ወጣቶች በስጦታ መልክ ያበረከቱለት ሽልማት እስክንድር ለህብረተሰቡና ለሀገሩ ካበረከተው ስጦታና ከከፈለው መስዋዕትነት ጋር በምንም መልኩ የሚመጣጠን አይደለም ሲሉ ገልጸውታል። ያጎናጸፉትን ሙሉ ጃኖና የተለያዩ ስጦታዎችንም ለእስክንድር ያላቸውን ክብርና ፍቅር ለመግለጫ የምልክት ያህል መታሰቢያዎች ናቸው ብለዋል ወጣቶችን ወክለው ንግግር ያደረጉት። እስክንድር በበኩሉ የተጎናጸፈው ጃኖና ስጦታዎቹ የተጀመረውን ሰላማዊ ትግል ከግብ ለማድረስ የተሰጠው አደራ እንደሆነ ቆጥሮታል። ይህ ተስፋን በልቦናው የጫረ እንደሆነም ገልጿል።
ይህ ተስፋ የሰላም ተስፋ ነው፣ የፍቅር ተስፋ ነው፣ የዲሞክራሲ ተስፋ ነው፣ የእኩልነት ተስፋ ነው፣ ጭቆና ለአንዴና ለመጨረሻ ጊዜ በታሪካችን የማስቀረት ተስፋ ነው። ይሄንን ደግሞ ማድረግ እንችላለን። የማይቻል ነገር አይደለም እያለምን ያለ ነው፣ የሚቻል ነገር ነው።
እስክንድር ነጋ በንግግሩ ዴሞክራሲና ጭቆና አልባ ስርዓቶች እውን የተደረጉት በአሜሪካና በአውሮፓ ምድር ብቻ እንዳልሆነና በአፍሪካም የተቻለ ክንውን ነው ብሏል። በአፍሪካ እውን ከሆነ ደግሞ በኢትዮጵያም በአጭር ጊዜ እውን ይሆናል ብሎ ያምናል። ለዚህ ግን ብርቱ ስራ ይጠይቃል ይላል።
ለዛ ደግሞ ከዚህ በኋላ ቀንና ማታ መስራት አለብን። ለረፍት አልወጣሁም። እኔ ብቻ ሳልሆን የፖለቲካ እስረኞች የተፈታ ነው እንድናርፍ አይደለም፣ ወደ ግል ህይወታችን እንድንገባ አይደለም። የወጣ ነው ለመታገል ነው፣ በሰላማዊ መንገድ፣ ፍጹም ሰላማዊ በሆነ መንገድ የተነሳንለትን ግብ ከዳር ለማድረስ ነው። ለዚህ አደራ ነው ዛሬ ለእናንተ ቃል ኪዳን መግባት እንፈልጋለሁ። አላርፍም፣ አልተኛም። ኢትዮጵያ ዲሞክራሲያዊት ኢትዮጵያ ዲሞክራሲያዊት ሀገር እስከምትሆን ድረስ ቁጭ አንልም።
ፈረንሳይ ለጋሲዮን በዚህ ፈረንሳይ ለጋሲዮን ተብሎ በሚታወቀው የአዲስ አበባ ክፍል በስክንድር ነጋ ቤት በተከናወነው ስነ ስርዓት ላይ በቅርቡ የተፈቱ ጋዜጠኞችና የኢንተርኔት አምደኞችም ተገኝተው ነበር። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የሙያ ባልደረባችን እስክንድርንም እንኳን ደስ ያለህን እንላለን። የቡርኪና ፋሶ ፕሬዝዳንት ሮች ካቦሬ ህዝቡ ከአገሪቱ ወታደሮች ጋር ትብብር እንዲያደርግ ጠየቁ። ፕሬዝዳንቱ ጥያቄውን ያቀረቡት ሁለት የተቀነባበሩ ጥቃቶች በትናንቱ ዕለት ዋና ከተማ ኦጋዱጉ ውስጥ ከደረሱ በኋላ እንደሆነም ታውቋል። ጥቃቶቹ የተካሄዱት አንደኛው በፈረንሳይ ኤምባሲና በባህል ማዕከሉ፣ ሌላው ደግሞ በአገሪቱ ጦር ኃይሎች ጠቅላይ ጽህፈት ቤት እንደሆነ ተገልጧል። ፕሬዝዳንቱ በዚህ መልእክታቸው በሽብርተኛነት ላይ የምናደርገውን የተቀናጀ ውጊያ ከጦር ኃይሉና ከመከላከያ ሰራዊት ጋር ማስተባበር እንዳለብን ማስገንዘብ እወዳለሁ ብለዋል። ለጥቃቱ ጃማ ኑርሳት ኡል ኢስላም የተሰኘ አክራሪ ቡድን ኃላፊነት መውሰዱን በሞሪታንያው አል አክባር ራዲዮ ላይ ገልጧል። የጀርመን ሶሻል ዲሞክራቶች ከቻንስለሯ አንጌላ መርክል ክርስቲያን ዲሞክራቶች ጋር ጥምረት ለመመስረት ዛሬ ድምጽ ሰጡ። በዚህም አገሪቱ ውስጥ ለወራት ያህል የነበረው የፖለቲካ አለመረጋጋትና ውጥረት መርገቡ ተገልጧል። 2/3ኛዎቹ ሶሻል ዲሞክራቶች ታላቁ ጥምረት የሚል ውህደት የመሰረቱ ሲሆን በዚህም ያልተረጋገጠ ድምጽ ከተሰጠበት ካለፈው መስከረም ወር ወዲህ በተጠባባቂነት የቆዩት አንጌላ መርክል ለአራተኛ ጊዜ ቃለ መሐላ ይፈጽማሉ ማለት ነው። በሶሪያ መንግስታዊ ዜና አውታር ዘገባና በሰብአዊ መብት ጥበቃ ተሟጋቾች ገለጣ መሰረት የመንግስቱ ወታደሮችና ተባባሪ ሚሊሺያዎች ደማስቆ አቅራቢያ ባለችው ምስራቃዊ ጎቱ አቅራቢያ በሽምቅ ተዋጊዎች ይዞታ ስር የነበሩ መንደሮችና ከተሞችን አስለቀቁ። የሶሪያው ማዕከላዊ ጦር ኃይሎች መገናኛ አውታር በዘገባው የመንግስቱ ወታደሮች በትንሹ 6 መንደሮችንና ከተሞችን አስለቀቀዋል። በመጨረሻም ጣሊያኖች ዛሬ እሁድ በአገሪቱ የምርጫ ታሪክ ከፍተኛ ትርጉም ያለውን የድምጽ አሰጣጥ እያካሄዱ ናቸው ተብሏል። የሰዓቱ ዜና በዚሁ አበቃ። አዲሱ አበበ ነኝ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 25/2010 ዓ.ም ምሽት ፕሮግራም ነው።
አሁን ወደ ቀዳሚው ዘገባችን እናልፋለን። በኦሮሚያ ክልል ዛሬም ውጥረት እንደነበርና ግድያ መፈጸሙን ያነጋገርናቸው ነዋሪዎች ገልጸውልናል። በጊምቢ፣ ግንጪ፣ አምቦና በሌሎችም በቄለም ወለጋ፣ ምዕራብ ወለጋ፣ በምስራቅ ወለጋና በሆሮ ጉድሩ ወለጋ የሚገኙ አንዳንድ ከተሞች ውስጥ የጸጥታ ኃይሎች ዛሬ ወሰዱት በተባለ እርምጃ የሰው ሕይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎችም እንዳሉ ነዋሪዎችና የሕክምና ባለሙያዎች ለአሜሪካ ድምፅ ተናግረዋል። በተለይ በጊምቢ ዛሬ በጸጥታ ኃይሎች ተተኮሰ በተባለ ጥይት የአንድ ሰው ሕይወት መጥፋቱና 4 ሰዎች በከባድ ሁኔታ መጎዳታቸውን ከሆስፒታል ያገኘነው መረጃ ይጠቁማል። ሁኔታውን በተመለከተ የዞን ኃላፊዎችን፣ የክልሉን መንግሥትና የፌዴራል መንግሥቱን ምላሽ ለማግኘት ብዙ ጥረት አድርገን ነበር። የስልኮች ጥሪዎቻችን ስላልተነሱ የሚሉት ቢኖር ለማካተት ለጊዜው አልተሳካልንም። የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት አስፈላጊ ሲል የጠራውን እርምጃ ሁሉ እንዲወስዱ የጸጥታ ኃይሎችን ማዘዙን መዘገባችን ይታወሳል። ጽዮን ግርማ ዝርዝሩን ይዛለች።
ያነጋገርናቸው ነዋሪዎች እንደሚሉት በአምቦ፣ ጉደር፣ ግንጪ፣ ጊምቢ፣ ነቀምትና በአቅራቢያ ባሉ ከተሞችና ገጠር ቀበሌዎች በነዋሪዎችና በከተማው ውስጥ በሚገኙ የመከላከያ ሰራዊት አባላት መካከል ውጥረት ነክሷል ነው። መነሻው ደግሞ አርብ ዕለት ከሰዓት በኋላ የጸደቀውን የአስቸኳይ ጊዜ አዋጅ የተቃወሙ ወጣቶች አደባባይ ወጥተው መንገድ በመዝጋታቸው ነው ይላሉ። በዛሬው ዕለት ያነጋገርነው በግምቢ ከተማ ኗሪ ሆነና ስሙን መግለጽ ያልፈለገ ወጣት ዛሬ በግምቢ ሆነው ከተቃውሞ ጋራ የሚገናኝ አይደለም ይላል።
ምንም አይነት ተቃውሞ የለም። በቃ መንገዱ ዝግ ነው። ያው በግድንጋይና በመናን ተዘፍቷል። ሁሉ ዝግ ነው። ምንም አገልግሎት ይፈር ነገር የለም። ግን የጥቶ ልጆች መንደር ስለውስጥ ሲሄዱ ማለት ነው ሁለት ሰው አንድ ላይ መሄድ አይችልም፣ መቆም አይችልም። ወደው ተቆጥቶ ነው መንታር ማለት ነው። እና ያ ነው ያለው። እና ዛሬ ጧት የተመታ ልጅ አሁን ሁለት ናቸው። አንደኛው እግሩ ላይ ነው የተመታው፣ አንደኛው ደግሞ በጀርባው በስናይፐር ነው የተመታው። በጀርባው ጭንቅላቱ ውስጥ የተመታው እንደዚህ ነው። በአፉ ነው የወጣው ጥይቱ ማለት ነው። እሱ ሞቷል ኦልሬዲ። ይባል ቀልቤሳ ምን የሚባል አሁን ወደ ትውልድ አካባቢ ይዟል፣ ወደ አስተሻር አካባቢ።
ነዋሪው እንደሚለው በአንዳንድ መንደሮች በርከት ያሉ ወጣቶችን ሲያዩ የጸጥታ ኃይሎች እርምጃ እንደሚወስዱ ነው። ዛሬም የተኩስ ድምጽ ሲሰማ እንደዋለና የድንገተኛ አደጋ ተጎጂዎችን ማጓጓዣ መኪና ወደ ግምቢ አድቬንቲስት ሆስፒታል ቁስለኛ ሲያጓጉዝ መመልከቱን ነግሮናል። ወደ ግምቢ አድቬንቲስት ሆስፒታል ደውዬ የድንገተኛ አደጋ ክፍል ሐኪም የሆኑትን ዶክተር ድሪባ ተስፋይን አገኘኋቸው።
ሆስፒታል ያሉት ከተጀምሮ ነው የመጡት ያለው ማለት ነው። ዛሬም የመጡም አሉ። ትላንት ወደ 7 ሰው ነው የተጎዳው። በጥይት የተመታው ደግሞ ሰው ነው። ዛሬ ደግሞ በጥይት የተመቱት አሁንም ብዙ ሰው ነው። አንዱ ደግሞ በድብደባ በጣም ከፍተኛ ጉዳት ነው የደረሰበት። ደግሞ በጥይት ጭንቅላት ላይ ተመቶ የሞተ ልጅ አለ። የልጁ እድሜ 24 ነው። የሞተው ልጅ ማለት ነው።
ስሙ ይታወቃል ማን ይባል ይሆን?
የልጁን ስም አሁን ረስቻለሁ። ልጁ ላሉ ሀሳብ የሚባለው ወረዳ ነው። ከዚያ ነው አሁን ላይት ነው የሚማሩ። 9ኛ ክፍል ነው የሚማሩ። ከላሎሳብ የመጣው ማለት ነው።
ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው?
አይደለም፣ እዛው የተመታ ቦታ ነው ያለፈው።
የመጡት በጥይት የተመቱት ሰዎች እድሜያቸው ምን ያህል ነው?
እድሜያቸው አንዱ የ29 ዓመት ነው። ሌላው 24 ነው። 23 ነው። በቃ እንዳለ ያሉት ማለት ነው።
ወጣቶች ናቸው። እንዴት ነው የጉዳታቸው መጠንስ ምን ያህል ነው የተመቱት? የጉዳታቸው መጠን መቼም በሕክምና ቋንቋ ይታወቃል አይደል?
አዎ ይታወቃል። አሁን ትንሽ በጣም ደም ስለፈሰሰ አሁን ትንሽ ጉዳት ደረሰው። ሁለት ሰው ነው እግር ላይ ነው የተመቱት በጥይት። አንዱ የቀኝ እግር ነው፣ ሌላው ደግሞ የግራ ነው። ደሙ በጣም ስለፈሰሰ እነሱ ትንሽ እየተጎዱ ነው የሚመስለው። አሁን ግን ለጊዜው ደሙ ቆሟል።
በአጠቃላይ በሆስፒታላችሁ ውስጥ 12 ሰው ነው ማለት ነው በድምሩ የትላንትናና የዛሬ?
ከትላንት ጋር አዎ። አሁን ትላንት የተመቱት ውስጥ 4 ሰው ጉላ ነው የተመቱት፣ ድብደባ ነው። በጥይት የተመቱት ደግሞ 3 ሰው ነው። ዛሬም በጥይት የተመቱት 3 ሰው 6 ሰው ነው። ሌላው ከፍተኛ ጉዳት በድብደባ የደረሰበት 1 ሰው ነው ዛሬ። እና አንድ ላይ ያው እዛ አካባቢ ነው ማለት ነው።
ስለዚህ ትላንትናና ዛሬ ሆስፒታላችሁ ውስጥ የመጡት ተጎጂዎች በአጠቃላይ በጥይት የተመቱት 7 ሰዎች፣ አንዱ ደግሞ ህይወቱ ያለፈ 8 ማለት ነው። በድብደባ ደግሞ 4 ሰው፣ በአጠቃላይ 12 ሰው ማለት ነው። አሁንም እየመጡ ነው? እስከ አሁንም ድረስ አሉ የሚመጡ ሰዎች ተጎድተው
የተመቱት? አዎ እየታከሙ ነው ሆስፒታል ውስጥ።
አይደለም አሁን ቆሟል? አሁን ዱላውና ተኩሱ ቆሟል ወይስ አሁን ድረስ የተመታ ሰው እየመጣ ነው ማለት ነው ዛሬ?
አሁን ራሱ የትች ድምፅ እየሰማን ነው። አሁን ወደ ታች ወረሰዮ አካባቢ የሚባለው አለ። ወረሰዮ ሰፈር የሚባለው የሆነ ሰፈር አለም የትኩስ ድምፅ ይሰማል። ግን ወደ 11 አካባቢ የሆነ ማቀናጆ አካባቢ ላይ መታ ልጅ በጥይት የተመታው ልጅ አሁን ሄዶ አምቡላንስ እያመጣ ነው። መንገድ ላይ ነው የተገኘው ልጁ ተመታ ማለት ነው።
ሌላ ስሙ እንዳይጠቀስ የጠየቀ የግንጭ ከተማ ነዋሪ በተመሳሳይ በትላንትናው ዕለት የተገደለ ወጣት አስክሬን ይዘው ሲወጡ ሌላ ግጭት እንደተቀሰቀሰ ይናገራል።
ቆሞ ነበረ የሞተው ልጅ አስክሬን ከጤና ጣቢያ እየልዩ ወጣን። ህዝቡም አንድ ላይ ነበረ። ኬት እንደመጡ አናውቅም። ህዝቡ ላይ መተኮስ ጀመረ። በዛ የተነሳ የተጎዱ ልጆች አሉ፣ የታሰሩ አሉ። በጣም ያስጠላል። ህዝቡ ከቤት አይወጣም።
ስንት ሰዓት ነው ይሄ የሆነው? ዛሬ የተጠቀሰ
ዛሬ የተጀመረው 2 ሰዓት አካባቢ ነው። 7 አስክሬኑን ከጤና ጣቢያ ይዘን እየወጣ መጣ። ይሄ ነው።
በአምቦ፣ በጉደር፣ በነጆ የሚገኙ ያነጋገርናቸው ነዋሪዎችም የሚናገሩት ይህንን ነው። መንገዶች ዝግ ናቸው። ምንም አይነት እንቅስቃሴ የለም። ከተሞቹም በወታደሮች ጥብቅ ጥበቃ ስር ውለዋል ሲሉ ይናገራሉ። በትላንትና ዕለት በጉደር አምቦና ግንብ የሚገኙ ነዋሪዎችን አነጋግረን በተመሳሳይ በኢትዮጵያ የህዝብ ተወካዮች ምክር ቤት የጸደቀው አዋጅ ወጣቶች ተቃውሞው መንገድ በመዝጋት ተቃውሟቸውን ሲገልጹ እንደነበር ነግረውናል። የጸጥታ አካላት በወሰዱት እርምጃም የሰው ህይወት መጥፋቱን መዘገባችን ይታወሳል። ሁኔታውን በተመለከተ የዞን ኃላፊዎች የክልሉንና የፌደራል መንግስቱን ምላሽ ለማግኘት ትላንትም ሆነ ዛሬ ከፍተኛ ጥረት አድርገን ነበር። ስልካቸው ስለማይነሳ አልተሳካልንም። በሌላ በኩል ያስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የጸጥታ ኃይሎች አስፈላጊ ያለውን እርምጃ እንዲወስዱ ማዘዙን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አሁን ወደ ተከታዩ ዝግጅታችን እንዝለቅ።
የሴት እስረኞች ህይወት በኢትዮጵያ ወህኒ ቤቶች።
የኢህአደግ የሥራ አስፈጻሚ ኮሚቴ እስረኞችን መፍታትን በተመለከተ ባስተላለፈው ውሳኔ መሠረት የተለያዩ እስረኞች ክሳቸውን በማቋረጥ በይቅርታና በምህረት ከእስር ሲፈታ ቆይቷል። በዚህ ሂደት ከተፈቱት መካከል አንዷ ጫልቱ ታከለ ነች። ኦነግነሽ በሚል ለስምንት ዓመታት ታስራ ከተፈታች በኋላ በድጋሚ ልትቀላቀል ስትል ተያዘች በሚል በሽብር የተከሰሰች ናት። አሁን ከእስር ተፈታለች። በእስር ላይ ያለች የመብት ጥሰት እንደተፈጸመባት ተናግራለች። ንግስት ይርጋ ደግሞ በአማራ ክልል በተለያዩ አካባቢዎች አመጽ በማስነሳት በማስተባበርና በመምራት ተጠርጥረው ከተከሰሱት መካከል አንዷ ናት። የተያዘችው ከጎንደር ነው። እጇ ከተያዘበት ጊዜ ጀምሮ ለመናገር የሚከብድ የማሰቃየት ተግባር እንደተፈጸመባት ለችሎት ገልጻለች። ክሷ በመታየት ላይ እያለ ነው ተቋርጦ የተለቀቀችው። ጽዮን ግርማ ባለፈው ሳምንት ሁለቱንም በቪኦኤ አምሃሪክ የፌስቡክ ገጽ ላይ ጋብዛ አወያይታቸው ነበር። የውይይቱን የመጀመሪያ ክፍልም ባለፈው ቅዳሜ ምሽት ዝግጅታችን አስደምጠናቸዋል። ለዛሬ የመጨረሻውን ክፍል ይዘናል።
እስቲ የፌስቡክ አስተያየቶቹን እናያቸው። ንግስት የገሊላ ልጅ ለንግስት እንኳን ደስ አለሽ በሉልኝ እህቷ ነኝ ነጻነት ከስዊድን የሚል አስተያየት ሰጥታለች። ሰለሞን አብርሃም ደግሞ በትክክል ኢትዮጵያ ውስጥ ነው ወይ? በፍጹም አልገባኝም። በእነዚህ ሴቶች ልጆች ላይ እየደረሰ ያለው ነገር እጅግ ያሳዝናል። ይህ አፓርታይድ ወቅት ደቡብ አፍሪካ በነበርኩበት ጊዜ ከደቡብ አፍሪካ ጓደኞቼ የሰማሁትን ታሪክ አስታወሰኝ። ይሄ ኢትዮጵያ ነው ወይ ብሎ ጠይቋል። እንደዚሁም ከተማ ታደሰ አይዞሽ ጫልቱ፣ እነሱ በጭካኔ ያደረሱብሽን እግዚአብሔር ይክስሻል። ለመላው የኢትዮጵያ ሕዝብ የከፈልሽውን ለታ አንረሳውም፣ ንግስትንም እናመሰግናለን የሚል አስተያየት ሰጥቷል። ጌዲዮን በቀለ እነዚህ የእስር ቤት መርማሪዎች ግን ከሰው ተፈጥረዋል ወይ? ምንድን ነው የተለየ የሚያገኙት ጥቅም አለ ወይ? ወይስ በህይወታቸው ተስፋ የቆረጡ ሰዎች ናቸው ሲል ይጠይቃል። ሌላ አስተያየት ሰጪ ወንዶች ላይ ደርስ የሚችል ሴት በመሆናችሁ ግን ደግሞ የደረሰባችሁ የሰብአዊ መብት ጥሰት አለ ወይ የሚል ጥያቄንም ያነሳል። ስብሃት አማረ እናንተ እህቶቻችን ለሀገርና ለህዝብ ባደረጋችሁት ላስጨራሽ ዘላለማዊና ታሪካዊ መስዋዕትነት አንረሳችሁም፣ ያበርታችሁ የሚል አለ። ወደ ጥያቄዎቹ እንመለስ። አንድ ጠያቂ ራስ የሚል ስም ያለው ቀድም ፌስቡክ ላይ አስተያየት ሲሰጥ አይቻለሁ። ቀድም ጫልቱ የአማራ ተወላጅ ለሆኑ አማርኛ ቋንቋ ተናጋሪ፣ የኦሮምኛ ተናጋሪ ለሆኑ የኦሮምኛ ቋንቋ፣ የትግረኛ ደግሞ ተናጋሪ ለሆኑ የትግረኛ ቋንቋ ተናጋሪዎች ይመደቡላቸዋል ብለሽ ነበር እና የብሔር ተዋጽኦ እስር ቤት ውስጥ ያለው ነገር በተለይ ሴቶችን የሚመለከት ነው እና ምን ይመስላል እስር ቤት ያለው የሚል ጥያቄ አንስቶ ነበረ ጫልቱ።
እዚህ ላይ ማለት ነው ከዚህ ጋር ጨምሬ ሳልገልጸው ማላልፈው ነገር ሀያ አርዲ የምትባል ወይም ዲስቱ የምትባል ህጻን ልጅ ናት። ህጻን ማለት ቲኔጀር ከ18 ዓመት በታች ያለች እድሜ ልክ የተፈረደባት አሁንም እስር ቤት የተሰቃየች ያለች ልጅ አለች። ሌላ ደግሞ አዜብ ተክላይ የምትባል ለኤርትራ አሳልፈሽ መረጃ ትሰጫለሽ በሚል በሽብር የተከሰሰች ሌላ ልጅ አለች። ኦብነግ ተብላ በሶማሌ ማን እንደፈረደባት ሳታውቅ 7 ወር ጨለማ ቤት ውስጥ ቁጭ ብላ የስምንት ልጆች እናት ናት። 8 ወይ 9 እርግጠኛ አይደለሁም ይቅርታ። ትልቅ ሴት ናት። 5 ዓመት ማን እንደፈረደባት ሳታውቅ 15 ዓመት ፍርደኛ ነች ብሎ 7 ወር ጨለማ ቤት አቆይተው ቃሊቲ ያመጧት ደግሞ መሬማ ሙአል የምትባል ሶማሊያ ነው እና እኛ የሚክስት አሉ። ከአማርኛ ተናጋሪ ደግሞ ልልሽ ፈልጌ ነው ለእኛ ለሁላችን አንዳንድ ፖሊስ የሚመደብልን በምንናገረው ቋንቋ ዲፔንድ ሆኖ ነው። እኔ ለምሳሌ ጫልቱ ዛሬ ኦሮምኛ የሚሰማ ሰው ስለሌለ አማርኛው ይሉን ሰዓት ነበረ ማለት ነው። እኔ ደግሞ ከቤተሰቤ ጋር የለመድኩት ኦሮምኛ ነው ማውራት ኦሮምኛ የሚችል ሰው አንቺ ነበር እያልኩ የሚጋፈጠኝ ነበር ማለት ነው። እንደዚህ ራሱ ሊያስገድዱሽ ይፈልጋሉ። አሁን የጠቀስኳቸው ሶፍቱ አልተፈቱም፣ እስር ቤት ናቸው እስካሁን። መሬንም ሊፍቱም አዜብም ማለት ነው። እና እነሱ ሊለያዩን ይሞክራሉ፣ እኛ ግን ሁሌም አንድ ነን። የኢትዮጵያ ህዝብ መቼም ሊለያይ የማይችል አንድ ህዝብ ነው። ሶማሌና ኦሮሞ በቅርብ የተነሳውን ልታስታውሽ ትችያለሽ። የሶማሌ ህዝብ አይደለም ኦሮሞን ያባረረው፣ ኢህአዴግ ራሱ ያስታጠቀው ልዩ ፖሊስ የሚባል ነው። ኦሮሞና ሶማሌ ግን ሁሌም አንድ ነው፣ ተዋልደናል፣ አንድ ነው። በተመሳሳይ ከአማራም ጋር ሰው ሊያጣሉ ይሞክራሉ፣ ግን አይደለም። ሁላችን እዛ ሽብር ተብለን ስድስት ተጠያቂ ተብለን እንደ አንድ ነው የምንታየው። ሊለያዩንም አይችሉም። ግን ቤተሰብ ጋር ስንወጣ ልጁ ወደ ጠየቀኝ ስመለስ በምንናገረው ቋንቋ ነው። ከሳስኩሽ እንግሊዝኛ እንኳ ከአወራሽ ሄደው ሪፖርት ያደርጋሉ ማለት ነው።
ንግስት፣ በቀጥታ ላንቺ እስር ቤት እያለሽ ጥፍርሽ ላይ ጉዳት እንደደረሰብሽ ተነግሮ ነበር፣ ተዘግቦ ነበረ። እንደሱ እውነት ነው ወይ ብሎ የጠየቀ አንድ የፌስቡክ ተሳታፊ አለ።
አዎ፣ ማዕከላዊ በነበርኩበት ሰዓት ከመጀመሪያ ስገባ ሰውነቴ ደም በደም ነበር። ልብሴ በሙሉ ጭቃ ነው፣ ደም ነው። እግሬ ቁሞ መሄድ አልችልም ነበር። እንዴት እንደተመታው በምን እንደተመታው በሰዓቱ ማስታወስ አልችልም። መንቀሳቀስን መናገርም አልችልም ነበረ። አጋጣሚ ስገባ የነበሩ በሽብር የተከሰሱ ኦሮሚያ ልጆች ነበሩ። ራሱ በሰዓቱ ተቀብለው ፖሊሶች አምጥተው ሲጥሉኝ ማዕከላዊ መስከረም 6/2009 ነበረ። በሰዓቱ አምጥተው ሲጥሉኝ ራሴን አላውቅም ነበር እና ልጅ ገላይን አጥበው ልብስ አስቀይረው ድጋሚ ፍርድ ቤት መጥተው ፖሊስ ይዞኝ እንዲሄድ ያደረጉኝ። ፖሊስ ነው እንዲህ ተሸክሞ ለሁለት ነገር ጅንባ ጅንባ አድርጎ ተሸክሞ የሚሄዱ ነበረ። ስመለስ ማታ ነው እግሬን በቫዝሊን እየቀቡልኝ ቁስሉንም ያየሁት በሰዓት ነው። እንዴት እንደተመታው አላውቅም። ከእግር ጣቶቼ 9 የግሬ ጥፍር ተነቅሏልኝ። እንዴት እንደተነቀለ ራሱ ራሴንም አላውቅም ነበር። ምን እንደሚያጠጡሽ ምን እንደሚነኩሽም አይታወቅም። ራስሽን ስተሽ ትወድቂያለሽ። ከተወሰነ ሰዓት በኋላ ትነቂያለሽ። ምንም አይነት ነገር አይሰማሽም። ተነስተሽ ወደ ቤት የመመለስ እንትኑ ነበርና እግሬ ጥፍሬ 9 የግሬ ጥፍሬ ለፍርድ ቤቱ በሰዓቱ አሳውቂያለሁ። የግር ጥፍሬ ተነስቷል ብዬ አሳውቂያለሁ። ፍርድ ቤቱ ምንም መልስ አልሰጠኝ፣ ምንም አላደረጉልኝ። ስለዚህ እውነታ ነው።
አሁን ምን ይመስላል የጤናችሁ ሁኔታ? ሁለታችሁም እንግዲህ እንደገለጻችሁልኝ በእርግጥ ጫልቱ አሁን የ11 ወሩ በጣም የሰብአዊ መብት ጥሰቱ አነስተኛ ነበር ብለሻል። ግን ደግሞ በአለፈው 8 ዓመት ውስጥ የነበረውን ሁኔታ ተናግረሻል እና የጤናችሁ ሁኔታ፣ የአካላዊ የጤናችሁ ሁኔታ እና እንደገና ደግሞ ከእስር የወጡ ሰዎች እናንተን ጨምሮ የስነ ልቦና ምክር ወይም የስነ ልቦና አገልግሎት እድሉን አግኝታችኋል? እሱንስ በተመለከተ ምን ይመስላል ጤናችሁ?
እኔ ጤንነቴ በራሴ በኩል በጣም ደህና ነኝ፣ እግዚአብሔር ይመስገን። ማዕከላዊ በነበርኩበት ሰዓት ትንሽ የጤና መታወቅ ነበር። ቃሊቲ እንደገባሁበት ሰዓት የትንሽ ችግር ነበረ። ሕክምና አግኝተን ሳይሆን የተሻለኝ እኔ እዛ ላይ የታሰሩ ታሳሪዎች መቼም ሳላመሰግናቸው የማላልፈው ጥሩ ኢትዮጵያዊ እህቶቻችን እናቶቻችን ነበሩ። ፍሬት ያደርጉን ነበር። የተለያዩ ነገሮችን ያመጡልኝ ነበር። የተለያዩ መድኃኒቶችን እነሱ ይሰጡኝ ነበረ። ብዙ ጊዜ ትሪትመንቶችን ስላደረጉልኝ አሁን ጤንነቴ እግዚአብሔር ይመስገን በጣም ደህና ነኝ። ምንም አይነት የጤና ችግር የለብኝም። በምግብ በኩልን ቤተሰብ ግዴታ እንዲመጣ አለን እኛ የምንጨነቀው። እዛ ያለ ሰው ተቀጣም አልተቀጣም በአግባቡ የሚያስፈልገንን ሁሉ ሲያደርጉልኝ የነበሩ በጣም ጥሩ ታሳሪዎች ጓደኞቻችን ነበሩ። እነሱንም ማመስገን እፈልጋለሁ። እና በእኔ በኩል ምንም አይነት እንትን አላጋጠመኝም።
እሺ ጫልቱ።
እሺ እኔ ደግሞ ምን መሰለሽ፣ ከ2000 ከነበረው ጋር ሳስተያየው እኔ ላይ ብቻ ነው ይሄ ነገር የሚመለከተው፣ እኔም ብቻ ነው። እንደዛን ጊዜ ያልተሰቃየውም ከጥፍ የሚባስ ነገር በአሁኑ አልደረሰብኝም። ይሄ እኔም ብቻ ነው የሚመለከተው። ለምን ሌሎች ወንድሞች፣ ብዙ ወንድሞች መሄድ አቅቷቸው፣ ማለት ቃላቱ ይከብዳል፣ ተኮላሽተው መሄድ አቅቷቸው የነበሩ ብዙ ስላየው እነሱን አያካትትም። ቀንቷል ስቃዩ ያልኩት ለእኔ ነው። እኔ ቃሊቲ ከገባሁ በኋላ ብዙ ጥሩ እህቶች ነበሩ። ብዙ እስረኞች በጣም ጥሩ ሰዎች የሆኑ መፈታት የሚገባቸው መታሰር ለአንድ ቀን የሌለባቸው ብዙ እህቶች አሉ እዛ ቤት ውስጥ። ከነሱ ትሪትመንት እግዚአብሔርም ረድቶኝ ድኜ የነበረ ታም የሚያላቅን ጆሮዬን ብቻ የቀኝ ጆሮዬን የካቲት ሰር ሪፈርተ ብዬ ስመታ ደምቶ ስለነበረ እሱን ታክሜ እዛ ቤት ድኛለሁ። ግን ሙሉ ለሙሉ ሰውነቴ እንዳልዳነ መቼ ነው ያወቅኩት መሰለሽ? በአሁኑ ስታሰር በጣም ተናድጄ ስለነበረ ምግብ 6 ቀን ምግብ አልበላሁም ነበር። ያኔ ግን ምን ሆንኩኝ መሰለሽ? አዲስ እንደተመታ ሰው ነው ሰውነት ያባበጠው ማለት ነው። ወገቤን መቆም መሄድ ምናምን አቃተኝ። እንደ አዲስ ነው እዛ ልጆቹ አሽተው የሄዳንኩት ማለት ነው። ስለዚህ ትንሽ ስጎዳ ሊነሳ የሚችል ነገር አለኝ። አሁንም ኮምፕሊትሊ አልዳንኩም ነው የምለው። እንቅልፍ መተኛ ስለማልችል አሚቺን በሚባል መድኃኒት ነበረ ማዕከላዊ የምተኛ። ሌላው እግዚአብሔር ይመስገን ጤነኛ ነኝ።
ሁለታችሁንም እናመሰግናለን። የፌስቡክ አስተያየቶችን እናቀርብና ተመልሰን ደግሞ ወደ ጥያቄ እንሄዳለን። ማሂ፣ የቀሩት እስረኞች በምን ሁኔታ ላይ ይገኛሉ የሚል ጥያቄ ተነስቷል። እዚህ ጋር ሴቶችን የተመለከተ ቢሆን ብዬ እኔ አክልበታለሁኝ፣ ምክንያቱም ወንዶች ደግሞ ከዚህ በፊት አቅርበን ስለነበረ። ሌላ ግራዝማች ሻፊ ጫልቱ፣ ብልህ እንስት ነሽ፣ ለሌሎች እህቶቻችንም ድምጽ እየሆንሻለሽ፣ ጀግና ነሽና መልእክትሽ ግልጽ ነው የሚል ጽፏል። ሌላውም እንደዚህ ጀግኖች ናችሁ የከፈላችሁትን ዋጋ አንረሳም የሚሉ አለ። ደመቀ ገሰሰ አየሁ የተባሉ ደግሞ ለኢትዮጵያ ሴቶች ምን መልእክት አላችሁ የሚል ጥያቄን አንስተዋል። እና እስቲ ንግስት፣ እነዚህ እዚህ የተነሱት አስተያየቶች ላይ ከመስጠትሽ በፊት ከእስር ቤት በኋላ ስላለው ህይወት፣ አሁን ስላለሽ፣ ከዚህ በኋላ ስለሚኖርሽ እቅድና ሀሳብ አለሽ?
እኔ እኛ የምናስበውን የምናቅደውን ሳይሆን ያደረግነው እግዚአብሔር የፈቀደውን ስላደረገ አሁንም ቢሆን እግዚአብሔር የሚያደርገውን በሂደት አያለሁ ነው የምለው እንጂ ይሄን አደርጋለሁ ለምለው ለጊዜው ምንም አይነት እንትን የለኝም። ግን ለዲሞክራሲ እታገላለሁ። የኔ ሀሳቤ ምኞቴ ሁሌም ዲሞክራሲ የሰፈነባት ኢትዮጵያን ለማየት እጥራለሁ ብዬ ነው የማምነው፣ የእግዚአብሔር ፈቃድ ከሆነ።
ጫልቱ፣ ቅድም የብሔርን ጉዳይ እስር ቤት ውስጥ ያለውን የብሔር ጉዳይ የተነሳ አለና ከሱም ጋር ተያይዞ ሴት እስረኞች ስትታሰሩ አንድ ላይ በኢትዮጵያ ጉዳይ እንደው ከብሔር ወጣ ብሎ በኢትዮጵያ ጉዳይ ላይ የመነጋገር የመወያየት ከየአካባቢው ከመጡ ሰዎች ጋር ያላችሁን ሀሳብ የመካፈል እድል ነበራችሁ ወይ? ምን ይመስላል እስር ቤት ውስጥ ከሴቶች ጋር የነበራችሁ ግንኙነት?
የነበረን ግንኙነት በጣም አሪፍ ነበር። እንደነገርኩሽ ሰዎቹ ከታች በትንንሽ ነገር ከሚታሰሩት ማለት ቃሉን መግለጽ ስርቆት ማለት ይከብደኛል። ለምን ብዙዎቹ ሴቶች ደሞዝ ሲከለከሉ ነው ብር የሚሰርቁት፣ ፈልገው አይደለም። ከእንደዚህ አይነት ጀምሮ የግፍ እስረኛ ነው እዛ ቤት ውስጥ የሞላው። ሙስና ተብሎ በቴሌቪዥን በጣም እስከሚካበዱት ድረስ ያሉት ሴቶች በሙሉ ታሪካቸውን ስትሰሚ ንጹህ ሰዎች ናቸው፣ ሌላ ሰው ላለመያዝ የገቡ ናቸው እና በጣም ጥሮች ናቸው። ለዚች ሀገር ያላቸው አመለካከት በጣም ጥሩ ነው። ግልጽ ሆነው ለእኔ ምንም ነገር ሊሉኝ አይችሉም። ለምን አንዳንድ ሰው ከመካከል አይጠፋም እና ይፈራሉ፣ ጫናውን ይፈራሉ። ከዛ ውጪ ግን አሁን ባለፈው ስብሰባ ላይ ንግስት ስብሰባ እንኳ ሄጄ ሁሌ መፍትሄ ስለሌለው ስብሰባቸው መልስ ብቻ ነው ባለፈውን ውስጥ ሄዱ ሲሉ የሚ ብለን ሄደን ስብሰባው የፌዴራል ማረሚያ ቤቶች ዳይሬክተር የሚባል እና በዚህ ማለት ስፔሻል እርጊያውን እንደዚህ ማድረጉን መናገር አልችልም ግን ኮሎኔል ጸጋዬ እና ጌትዬ የሚባል ሰውዬ ነበረ መጥቶ የሰበሰቡት። ችግራቸውን ንገሩን ብለው ከሴቶችም ከወንዶችም ከፍርደኛም ከቀጠሮም አወጣጥተው ሰብስበው ነበር። ንግስትም ነበረች በስብሰባው ላይ እና እዛ ስብሰባ ላይ ሁሉም ሰው እያለቀሰ እባካችሁ ፍቱን፣ ከአስር አመት በላይ ታሰርን፣ እዚህ ቤተሰቦቻችን ተበተኑ፣ ያጠፋ ነው የበደልናቸውን ሰው ታረቅን፣ እባካችሁ ፍቱን፣ ወንዶቹ ሴቶቹ የመውለጃ ጊዜያችን አለፈ፣ እባካችሁ ዘራችን የምንተካ ፍቱን፣ ተጸጽተናል፣ ይቅርታ አድርጉልን፣ ታርቀናል ብለው እያለቀሱ ሲለምኗቸው ነበረ። ኤች አይ ፖስ የሆኑ ሴቶችም ነበሩ እና በሽተኞች ነን፣ እዚህ ቤት በቆየን ቁጥር የመኖር ፕሮባብሊቲያችን እያነሰ ነው የሚሄደው፣ እባካችሁ ፍቱን እያሉ ሲለምኗቸው ሰምተን ነበር። እና እኔም ራሴ አልቅሼ ነበር ስብሰባው ላይ። እንደዚህ አይነት ሴቶችም አሉ። እና ወደፊት ላልሽው ነገር ደግሞ እናት ሊ መሀመድ እነ ሀዊ አሁን በህይወት የለችም፣ እነሱ አማረው እነ ፋርስ የነበሩ እስር ቤት ሲሄዱ እየተቀበሉ እነሱ ነበሩ። አሁን ደግሞ እኛ ነበርን። ከእኛም በኋላ ይሄ ስርዓት ካለ እስረኛ ይቀጥላል። እና አሁን እኔ ወለጋ ሻምቡ የሚባል ሀገር ነው፣ ወደዚህ ስንመጣ የነበረው አቀባበል ከአይምሮ በላይ ነው። በቃ ሴቶቹ ሁሉ አርያችን ነሽ እያሉ የነበረ ማለት ነው፣ ህጻናቶቹ በሙሉ እና ከተማ በሙሉ በቃ በመጣንበት ከተማ በሙሉ እየወጡ ሲቀበሉ በቃ መንግስት ምን እየሰራ ነው? የት ያለው ይህን ነገር አያዩ። መንግስት ሽብርተኛ ብሎ ያሰረኝን ስንት አመት ጀግናችን ነሽ ብሎ ሲቀበለኝ በሶሻል ሚዲያ አይተሽ ሊሆን ይችላል በጣም ነው የደነገጥኩት ማለት ነው። ስቴዲየም ሙሉ ህዝብ ነበር የተቀበለኝ። ስለዚህ ይሄ ስርዓት እስካለ ድረስ በቀጣይም ብዙ ታላላቅ ሽማግሌዎቻችን እንዳይታሰሩ እኔ እንፈራለሁ። እግዚአብሔር ብቻ ሀገራችን ሰላም ያርግልን።
እሺ፣ እናመሰግናለን ሁለታችሁም። ዘሩ ሚኒሊክ የተባሉ ንግስትና ጫልቱ ለሁለታችሁም ነው ጥያቄውን የሰነዘሩት። ከዚህ በኋላ ከኢትዮጵያ መንግስት ምን ይጠብቃሉ? አሁን መንግስት ምን እርምጃ መውሰድ አለበት እስረኞችን ከመፍታት ባለፈ የሚል ጥያቄ አንስተዋል። እንደ ዜጋ እናንተ እንደገለጻችሁት እስር ቤት ነበራችሁ፣ በእስር ቤት ውስጥ ያሳለፋችሁትን ነግራችሁናል። በእስር ቤት ውስጥ በነበራችሁ ቆይታ ደግሞ የአብዛኛውን ከተለያየ አካባቢ የመጡትን ኢትዮጵያውያን
ሁኔታ ለመረዳት ይችላልና ከዚህ እይታችሁ ያቶ ዘሩን ምን ይልከን ሐሳብ እንዴት ትመልሱታላችሁ? ጫልቱ
እንደ እኔ እንዳየሁት ከሆነ በጣም 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 ብዙ ሰዎች አሉ። እኔ ደግሞ ማቀው ሞር ስለ ኦሮሞ ስለሆነ ብዙ ኦሮሞዎች ጠፍ ተብለው ማለት ከፖሊስ ከቤታቸው ተወስደው ጠፍ የተባሉ ብዙ ሰዎች አሉ። እነሱንም ጭምር ሳይቀር መንግስት እንዲፈታልን እንፈልጋለን። አንድም ሰው እስር ቤት ውስጥ እንዲቀር አንፈልግም። ህዝብ የማያውቀው ነገር ስለሌለ ማለት ነው። እኔ የታሰረው አንድ ሰው ባላቅ የዛ ሰው ቤተሰብ ግን መጥቶ ከቤቱ የወሰደው ፖሊስ መሆኑን ስለሚያውቅ ለመንግስት ጥሩ አይሆንም እና ማንም አንድም እስረኛ እንኳን ሳይቀር ሁሉም እስረኛ እንዲፈታልን እፈልጋለሁ። የፖለቲካ እስረኛ ብቻ ሳይሆን ይቅርታ የጠየቁም የተፈጸቱ የመውለጃ ጊዜያቸው ያለፈ ብዙ ወጣት ሴቶችና ወንዶች ልጆችም ሁሉ እንዲፈቱ እፈልጋለሁ። በፍርድ ቤት ያለው ሂደት ደግሞ ያልተንዛዛ እንዲሆን ሶስት ወር አራት ወር እየቀጠሉሽ በጣም ከታሸሽ ሁለት ዓመት ከቆየሽ በኋላ ነጻ ተብለሽ ባዶ እጅሽን ከእስር ቤት ትወጫለሽ። የክስ ሂደቱ ይፋጠን። መንግስት ደግሞ የህዝቡን ጥያቄ ይፈታ። በቃ አሁን የህዝቡን ጥያቄ መንግስት ያውቀዋል። ምንም ዙሪያውን መዞር አያስፈልግም። በቃ እንደኔ ለኢትዮጵያ ሰላም፣ ለኢትዮጵያ ህዝብ በሰላም መኖር መንግስት የሚፈልግ ከሆነ ጊዜያዊ መንግስት እንዲቋቋም ነው ያስቴት የሚሰጠው በግል ማለት ነው።
ስለዚህ አንቺ መፍትሄ የምትይው እንግዲህ እሱን ነው። ንግስትስ?
እኔ መፍትሄ የምለው ከመጀመሪያ መግለጫ ከተሰጠበት ቀን ጀምሮ መግለጫ እንደሰጠ ሁላችንም እናውቀዋለን። አራት ሚኒስትሮች ነው መግለጫ እንደሰጡትና በኋላ ደግሞ እሱን በመከተል ጠቅላይ አቃቤ ህግ የተናገሩት መግለጫ ነበረ እና ሁለቱም የተናገሩት አራት ሚኒስትሮች የተናገሩትና ጠቅላይ አቃቤ ህግ አቶ ጌታቸው አምባ የተናገሩት ነገር ማይነት የሚገናኝና ተመጣጣኝ ነው ብዬ የማላስበው ቃላቶችን ሲናገር ነበርና በእኔ በኩል ተቀባይነት የለውም። ይሄ መፍትሄ ነው ብዬ አላምንበትም። ሌላው እስረኞች ይፈቱ ብለው መግለጫ ሲያወጡ እስረኛም ብቻ መፍታት መፍትሄ ይሆናል ብዬ አላስብም። መፍትሄው ጥያቄዎችን መፍታት ነው። ለኔ ጥያቄዎች ሲፈቱ ነው እስረኛ ተፈታ ብለን። በእርግጥ አሁን እኛ ተፈተናል። ወደ ህዝባችን፣ ወደ ወገናችን፣ ወደ ማህበረሰባችን ስለተቀላቀለ በጣም ደስ ብሎኛል። ግን ደስታዬ ከመጨረሻው የሚሆነው እውን የሚሆነው ደስታዬ ሙሉ የሚሆነው ጥያቄዎች ሲመለሱ ብቻ ነው። የገባሁበት ችግር ምን ነበረ፣ አሁን ደግሞ ምን ደረጃ ላይ ደረሰ የሚለውን ነገር ማየት ነው የምፈልገው። ይሄ መልስ አልተሰጠውም። ስለዚህ ለጥያቄዎች መልስ ሊሰጥ ይገባዋል መንግስት። ሌላው መግለጫ ሲሰጥ ማንኛውም የፖለቲካ እስረኛ ይፈታል ብሎ መግለጫ ሰጥቷል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። ግን ማንኛውም እስረኛ የተባለው እንደገና ጠቅላይ አቃቤ ህግ ይሄን ያደረጉ ብሎ የተለያዩ ከመሳሪያ የተገኙ በነፍሰ ግዳይ ሊያ ምናምን ያላቸው ነገር አሉ። ያን ነፍስ ግድያ ለመግደላቸው ምንም አይነት ማስረጃ የሌላቸው እስረኞችም የታሰሩ አሉ። ቢሆንም ችግሩን የፈጠረው ራሱ የመንግስት አካል እስከሆነ ድረስ ይህን ችግሮችን ለመተራረምና ከህዝብ ጋር ሰላማዊ በሆነ መንገድ ልንቀጥል ከተቻለ ይሄን ያደረጉ ተብሎ እስረኞች ተነጥለው ሳይቀሩ ሙሉ እስረኞች ሊፈቱልን ይገባል። አማራ ክልል የመጡ መለክታሮች አሉ። እነሱ ሁሉ አልተፈቱም። በአጠቃላይ አቶ በቀለ ገርባ አባታችን ነው፣ የምናከብረው ሰው ነው። በባለፈው የሰጡትን እንትን አይቻለሁና መላ የጎንደር ህዝብ ብሏል። መላ የአማራ ህዝብ እስር ቤት ነው ያለና እስረኛ ተፈታ ማለት አይቻልም ብለዋልና አሁንም መላ የአማራ ህዝብ መላ ጎንደር እስር ቤት ነው ያለ። ህዝብ ከውጭ አለ ብለሽ የማትጠብቂበት ደረጃ ላይ ስለሆነ ያለ በጣት የምንቆጠር እስረኞች ተፈታንና ሙሉ እስረኛ ተፈቶልናል ማለት አይደለም። ስለዚህ መንግስት ይሄን ሊያስተካክል ይገባዋል። የሚበላው ሰው ተቀምጦ ጸረ ሙስና ብሎ የሚያስገቧቸው ሰዎችንም ባየ ነው በእኛ ችግርም ገብተን ህዝቡ እንደገና ከኛ ጎን ሊቆም የቻለው። ጸረ ሙስና ተብሎ የሚከሰሱትኝ የተለያየ ሰዎች አሉና በጣም የሚገርምና ከሙስና ጋር ይቀራረባል ብሎ ህዝብን በተለያዩ ምክንያቶች እስኪ አሸባሪ ብሎ ማግባት ሳይችልም በተለያዩ ምክንያቶች ወገናችን በሙሉ እስር ቤት ነው ያለ። ይሄ መፍትሄ አይደለም። ሙስና ካለ ሙስናቸውን በደንብ ሊያረጋግጥና ሊያገሩ ሙስና አልቃወም ማለት አይደለም። ወንጀል እንቃወማለሁ። ማንኛውም ወንጀል ወንጀል ነው ብዬ ነው ማምነው። ግን ያልሆነ ነገር ምንም ያልተፈጠረ ነገር በወንጀል ተጠያቂ ሊሆን የማይገባቸው ሰዎችን ገብቶ ንጹሃኖች እየተሰቃዩ በችግር ላይ በስቃይ ላይ ስለሆነ ያለ ይሄን መንግስት ወረድ ብሎ ያን ማየት ስላልቻለና ችግሮችን በችግር ላይ እያደራረበ ወደ አደጋች መንገድ ስላደረሰና አሁንም ይሄን ማስተካከል ይገባል ብዬ ነው የማስበው።
እሺ ንግስት፣ እናመሰግናለን። ንግስትንም ጫልቱንም እንደው ጊዜያችሁን ሰጣችሁ መታችሁ ከፌስቡክ የሚነሱ ጥያቄዎች ላይ ማብራሪያ ስለሰጣችሁ እናመሰግናለን። በጣም ብዙ ጥያቄዎች ናቸው ያሉንና ከነዛ ጥያቄዎች አብዛኞቹ እንደገባኝና እንደተረዳሁት በእስር ቤት ውስጥ እስር ቤት ይያላችሁ ይፈጸማሉ ስለተባሉ የመብት ጥሰቶች ለማወቅ የፈለጉ ናቸው። ካንደበቶቻችሁ ለመስማት ዘርዝራችሁታል የሚደረጋል ያላችሁትን ደርሶብናል ያላችሁትን አንስታችሁታል። ነገር ግን ከአይምሮ በላይ የሆኑ ለመነገር የሚከብዱ ነገር ግን ደግሞ በአንዳንድ የሰባይ መብት በሚከራከሩ ሰዎች ላይ በሚከራከሩ ተቋማት ገጾች ላይ ይወጡና ይሰፈሩ አሉና እንደሱ በሴቶች ላይ ይፈጸማሉ የሚባሉ ግፎች አሉ። ለምሳሌ በተቃራኒ ጾታ መመርመር የመርማሪው የተቃራኒ ጾታ ያለው መሆን ለወንዶችም ሴቶች ለሴቶችም ወንዶች እንደሱ አይነት መርማሪዎች አሉ ወይ የሚሉ ጥያቄዎችንም ያነሱ አሉ። እሱ ላይ ምን ትላላችሁ? እንደው ጫልቱ ሌሎች እስር ቤት ውስጥ ያላችሁ በሌሎች እስረኞች ላይ ይፈጸማሉ የሚባሉ የሰባይ መብት ጥሰቶች አሉ ወይ ምንድናቸው? እስቲ አጠራ አድርጉና ወደ ማጠቃለያ ነው ምን ሄደው ሰዓታችን ይያለቀ ስለሆነ።
አው እንደዚህ አሁን እኔ መርማሪዎች በሙሉ አንዶች ናቸው ከሌብዬ አውናቀስ ሰዎች ማለት ናቸው። ሴት መርማሪ አሁን ባሁን ተፈሰረ ሁለት ከምሳ መርማሪዎች አንድ ሴት መርማሪ ብቻ። ከዛ ውጪ አንዶች ናቸው ማክለው ያሉት መርማሪዎች በሙሉ ሴቶችም አሉ። ግን ሴቶችም አንዷ ሴት ብቻ ናት እኔ ያናገረችኝ። እንደዚህ ግን ይሄ ጾታዊ ትንኮሳ ምናምን የሚባል ነገር ግን አላጋጠመኝም።
ሴቶች ራቁታቸውን ሆነው በወንዶች ፊት እንዲቆሙ ይደረጋሉ ይባላልና እሱ ምን ያህል እውነት ነው ብሎ ይጠየቃሉ?
አዎ እሱ እውነት ነው። ሴት ሆነሽ ለምርመራ ክፍል ስትገቢ እኔ ባሁኑ ልብስሽን አውልቂ ያለኝ ሰው የለም። 2000 ግን ገና እንደገባው ነበር ልብስሽን አውልቂ የሚለኝ ማለት ነው። ከፓንትሽ በስተቀር ልብስሽን አውልቂ ነው የሚልሽ። አንዳንዴ ደግሞ ፓንቷንም ታውልቅ ባለጌ ምናምን በቃ ይሄ ዲሞራላይዝ የሚያደርግ ስድብ ነገርም ነበረ። ከፈለጉ ቴሌቪዥን ላይ ብትሆኝ አውልቂ በቃ ስራሽ ያውጣሽ አውልቂ አርፈሽ አትቀመጪም ነበር ምናምን አለ። ራቁትሽን ነው የሚመረምሩሽ። ሰውን ለማሳፈር ነው እንደዛ የሚጠቀሙት ይመስለኛል። ለመግረፍም እንዲመቻቸው ያስወልቃሉ። እኛም ብቻ አይደለም ወንዶችንም ያስወልቃሉ። ያየነው ነገር ነው። ወንዶች ልብሳቸውን አውልቀው የወንድ ልብስ ወንበር ላይ ቁጭ ብለው አይቼ አውቃለሁ። እኔም ባለፈው በሁለት ሺህ የገባው ጊዜ ማለት ነው።
እሺ ንግስት፣ እዚህ ላይ አጠር አድርገሽ የምትይው ነገር አለ?
እኔ አዎ፣ በምርመራ በኩል በእኔም በኩል የደረሰ ነው። ልብስ አውልቆ መቆም በሌሊት በሴት ልጆች ላይ ሴቶች እስረኞች በነበርንበት ማዕከላዊ ሌሊት የተወሰድኩ የመጀመሪያው የመጨረሻው ነው ብቻ ነበርኩኝ። እኔ በተወሰድኩበት ሰዓት በጣም ሰዎች ይደነግጡ ነበረ። በሌሊት በሌሊት ተወስደሽ ከዛ ላይ ደግሞ ያ ሁሉ ወንድ ባለበት ቦታ ላይ ልብስ አውልቄ ስትባይ ምን ያክል ልትፈሪ እንደምትይ ያውቤቶች ታውቂዋለሽ። እና እንዲህ አይነት እንትን ደርሶብኛል፣ በደል ደርሶብኛል። በጣም ግፍ ነው የሚሰሩት ግፍ ኢትዮጵያ ውስጥ ነን ወይ? እኔ በኢትዮጵያ ስነ መግባር ይሄ ነገር አለ ብዬ የማልገምተው ከራሴ በላይ ከአእምሮ በላይ የሚሆን አይነት አይቻለሁ። በጣም አስቀያሚ አጸያፊ ድርጊቶችን ያደርጋሉ። ልብስ ያስፈልጋሉ። ልብስ አውልቆ የመዘባበት የመሳሳቅ ዘግዝቀ ሰራት እንደ ዶሮ ዘግዝቀ ሰራት ውሃ ክተትባት ውሃ እንዲበልባት የሚሉ አጸያፊ ቃላቶችን የሚናገሩ ሰዎች ነበሩና ይሄ በእኔ ላይ ስለደረሰ አይቼዋለሁ። ደርሶብኛል። ያው ሁሉም አልፏል። ወደ ኋላ መመለስም አልፈልግም። ግን እንደዚህ አይነት ነገሮችን ያደርጋሉ።
እሺ፣ እናመሰግናለን። እነዚህን ጥያቄዎች ከፌስቡክ ላይ አግኝቼ ያነሳኋቸው ያለ ምክንያት አይደለም። እንደዚህ አይነት ስቃይ ደርሶብናል ብላችኋልና ለወደፊቱ ከዚህ በኋላ ለሚኖረው ኢትዮጵያ ምንድነው የምትመክሩት የሚሉ ጥያቄዎች አሉ። እናንተ የእናንተ እንግዲህ ምክር ይሄን ነገር ያሳለፋችሁ ሰዎች ምክር ለሴቶች ከዚህ በኋላ ላሉት የምትሰጡት ምክር ፍሬ ያለው ይሆናል በሚል ነውና ምንድነው ከዚህ በኋላ ላለው ቀውሱን ለማረጋጋት የተለያዩ የብሔር በብሔር ላይ የተመሰረቱ ጉዳዮችም አሉ። እንደነገራችሁን ከተለያየ ብሔር የተውጣጡ ሰዎች እዛ እስር ቤት ውስጥ አሉና ምንድነው ለቀጣዩ ኢትዮጵያ ምን አይነት መንገድ ነው የተስተካከለ ነገር እንዲመጣ የሚያስፈልገው ትላላችሁ? ከጫልቱ ልጀምር።
አዎ እኔ ምን መሰለሽ ይሄን አስተያየት ሰጠው የማዕከላዊ መርማሪዎች ላይ ነው። ያኔ አሁን አይደለም ምንድነው ምንነግርሽ 2000 ላይ ስንገባ እኔ ነበርኩ። ብዙ ቤታና ነበረች፣ ውርጊያ አበበ ነበረች፣ እና ለሊትና ቀን ተንታፍቶብን ነበር ኮምፕሊትሊ ማለት ትችያለሽ ማለት ነው። ለሊት ተሰቅለና ድረን ጠዋት ገና 12 ሰዓት በር ሲከፍቱ ይጠሩናል። ራቁታችንን ፊት ለፊት 9-7-8 ወንድ ተሰብስቦ ራቁትሽን እያዋረዱ ነበር የሚመረምሩሽ። አሁንም በአሁኑም እኔን አላስወልቁኝም እንጂ ሌሎች እህቶቻችንን አስወልቀዋቸዋል። እነ ሴናን ትግስት ታዬ፣ ሴና ሰለሞን፣ ቀነኒ ታምሩ፣ ሰጎንቱ በየነ፣ ሌሎችም አሉ። እኔ የደረስኩባቸውን ነው የምነግርሽ ማለት ነው። ማዕከላዊ እያለሁ እንደዚህ አይነት ምርመራ ቢቀር፣ ሁለተኛ ደግሞ ሁሉም መርማሪ ኮንፊደንስ ኖሮት ይመርምር ስራው እስከሆነ ድረስ ማለት ነው። አንድ ደህንነት አምጥቶ ለእነሱ ሰጥቶሽ ይሄዳል። እውነት እንኳ ቢኖርሽ ደህንነቱን ፈርቶ እውነትሽ አያውቃልሽም። በቃ ደህንነቱ ይዞሽ እስከመጣ ድረስ ግዴታ ረግጦ ምን ብሎ አስፈርሞ ፍርድ ቤት አቅርቦሽ ደህንነቱን ማስደሰት ይፈልጋል። እንደዚህ አይነት አሰራር ይቀር። እኛም እህቶቻቸውንን ሁላችንም የአንድ ሀገር ዜጎች ነው። በጣም ከባድ ነገር ነው የሚያደርጉት ያሉት። ስለዚህ ሁሉ መርማሪ እግዚአብሔርን ፍርቶን ሰው ቢመረምር። አንድ ሰው ተጠርጥሮ ሊገባ ይችላል። ወንጀለኛ መሆኑ ግን ካልታወቀ በነጻ ቢለቀቅ ግዴታ ማዕከላዊ ተገባሽ መከሰስ አለብሽ የሚል አስተሳሰብ ስላላቸው ነው። ሁለት ደግሞ ቃሊቲ ማረሚያ ቤት ሰው ሁሉ እኩል ቢያዩ ነገሮሻለሁ። ይህ ስርዓት እስካለ ድረስ ነገም ሌላ እህቶቻችን ሊታሰሩ ይችላሉ። እንደኛ ባይገለሉ፣ እንደኛ ባይጨቁኑ፣ ባያሳቅቋቸው፣ እንደኛ ቤተሰቦቻቸው ባይሳቅቁም ቤተሰብ ስንገባ ገና ደንብረሽ ከማዕከላዊ መጥተሽ ቤተሰብ አስመዝግቢ ስትባይ አስተዋሰሽ ላስመዘግቢ ትችያለሽ። ግን ያ ያልተመዘገበ ቤተሰብ ነገ ሲመጣ አይገባም፣ ተንገራቸው አልቅሶ ይመለሳል። እንደዚህ አይነት አሰራር ይቀር።
እሺ ጫልቱ፣ እናመሰግናለን። ንግስት አጠቃልልን በአንድ ደቂቃና ሰዓትሽ አለቀ እያለኝ ነው የስርጭት መሀንዲሳችን ቮይቴክ ዞርኒያክ። ስለዚህ አጠቃልልን።
እኔ የምለው ማጠቃለያ ምስላልሽኝ በእስር ቤት ቆይታዬም ካየሁት አሁን ወጥቼ ከማየው በስሜ ከነበረው ሴት ወንድም ባይባልና ለዲሞክራሲ ሴትም ወንድም ሳለ ሴት ከወንድ የምታንስበት ምንም አይነት መንገድ የለምና ሴቶችም ወንዶችም ይሄ አይነት ነገር አስግቷቸውና አስፈርቷቸው መብታቸውን ከመጠየቅ ወደ ኋላ ባይሉ ዛሬም ነገም መብታችን ለማስከበር የምንችለውን ነገር ሁሉ ብናደርግ የተሻለ ኢትዮጵያን ትማር ትችላለን። በተለይ ደግሞ በነገሮችን አጥብን በማየትና ብሔርተኝነትን አጉልተን ከምናይ የተሻለ ያው ብሔር እንዳለ ማንነት እንዳለ ሆኖ የተሻለ ኢትዮጵያን ለመገንባት የበኩላችን ብናደርግ ግን ያው ይሄን ማለት ማንነትሽን መጥላት መስጫ ሳይሆን ለማንነት አለመታገል አለመሆኑን ሰው ሊገነዘብ እንደሚገባውና ለምሳሌ እኔ ንግስት የጎንደር የአማራ ልጅ በመሆኔ ነው ህዝብ የሚያውቀኝ። አማራነት አሸባሪ እንደ አይደለም በሚለው ህዝብ የሚያውቀኝ። ይሄ እንዳለ ሆኖ ግን ኢትዮጵያዊነታችን ደግሞ ስብዕናችን በተጠበቀ መልኩ ለአንድነታችን እነዚህ መጥፎ ነገር ሰሩብን የሚባሉ ሰዎችንም ማስተማር ብንችል የተሻለ ኢትዮጵያን መቀየር ማምጣት እንችላለን እላለሁ። እነዚህ መርማሪዎች ያደረጉት የተባለው በጣም አስጸያፊና ኢትዮጵያ ውስጥ ይሄ ነገር አለ በኢትዮጵያዊነት ሊደረግ የማይችል ላይታሰብ የማይችል መጥፎ አጸያፊ ነገሮችን ድርጊቶችን ወደ ጎን አስቀምጠን ነገ ተነገ ወዲያ ደግሞ እነዚህ ሰዎች ያደረጉትን መጥፎ ነገር ሰው አውቆና ተገንዝቦ የተሻለ ስርዓት እንዲመጣ የተሻለ ነገር መስራት እንዳለባቸው አሁንም በምርመራ ላይ ያሉ መርማሪዎችም ደህንነቶችም አሉና እኛ ኢትዮጵያውያን ነን፣ ወገናቸው ነን። ማንም ሰው በወንጀል ሊጠየቅ ይችላል፣ ግን እንደዚህ በጸያፊ ሁኔታ በጸያፊ መንገድ ባይሆን የተሻለ ነው። ወንጀልን እንከላከላለን፣ ግን እንዲህ አጸያፊና ኢትዮጵያዊ ጋር የማይጠበቅ ነገር ባይሆን በጣም ደስ ይላል ብዬ ነው የማስበው። የተሻለ ነገር ቢሰሩ የሚል መልዕክት ነው ያለኝ።
እሺ ሁላችሁንም አመሰግናለሁ። ሁለታችሁንም ንግስት ይርጋንና ጫልቱ ታከለን በጣም አመሰግናለሁ። ባይሳተፉም ግን ለመሳተፍ ቃል ገብተው በስልክ ምክንያት ያላገኘናቸውን እማዋይሽ አለሙን እንደዚሁም ሴና ሰለሞን በተደጋጋሚ ስልኳ መስመር ላይ ቢገባም በኔትወርክ ችግር ምክንያት ሳትሳተፍ ቀርታለች። ባይሳተፉም እነሱንም እናመሰግናለን። በተጨማሪም በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስትሰጡ የነበራችሁን በጣም እናመሰግናለን።
ቆንጆ ይት ነበር ጽዮን ያካሄዳችሁት። እንግዲህ የተከበራችሁ አድማጮች እናንተም በተሳትፏችሁ ቀጥሉ። በፌስቡክ ላይቭ እንዳደረጋችሁት ሁሉ በስልክና በኢሜይልም አስተያየቶቻችሁን ቀጥሉ። ወደ ፌስቡክም እየተመለሳችሁ አስተያየቶቻችሁን ማንሸራሸር ትችላላችሁ። በትዊተርም #voamharic ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ አጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
ዌብሳይታችን amharic.voanews.com ነው። ፌስቡክ ላይም @voaamharic ላይ እንገኛለን።
አየር ላይ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና
ሰሎሞን አባተነን። ወደ ተከታዩ ዝግጅታችን እንሸጋገር። ንጉሴ አክሊሉን ይዘንላችኋል። አሁን
አንተስ ንጉሴ ምን ይዘህልን ይሆን?
ሰሎሞንና ጽዮን ዛሬ ወደ እናንተ የዝግጅት ክፍል መጥቻለሁ። ይዤ የመጣሁትም አንድ ታላቅ የታሪክ ቅርስ ከጥፋትና ድን የሚል ነው። ታዕካ ነገሥት በአታ ለማርያም ቤተ ክርስቲያን ታላቁ ቤተ መንግሥት ውስጥ ያለች ማለት ነው። 4 ኪሎ ሕንጻ ቤተ መቅደሱ መሠረቱ ከተጣለ ልክ 100 ዓመት ሆነው፣ ሥራው ከተጠናቀቀ ግን 90 ዓመት ሆኖታል። እና ይህ ሕንጻ ቤተ ክርስቲያን አሰራሩ እጅግ በጣም ልዩ ነው። አዲስ አበባ ውስጥ በተለየ ሁኔታ ሊታይ የሚገባው ቤተ ክርስቲያን ነው የሚታይ ነው። እና ኮርኒሱ፣ ግድግዳው፣ ወለሉ፣ ሌላው ሁሉ ከድንጋይ ነው የታነጸውና በጣም ልዩና እንደው በቅርስነት ተጠብቆ ሊቆይ የሚገባው ነው። ከላይ ዘውድ አለው። ዘውዱ አዲስ አበባ ከተማ ካሉ ዛፎች ሁሉ በላይ ሆኖ የሚታይ ነው በአሁኑ ጊዜም። እና ይህ ቤተ ክርስቲያን ከዘውዱ ጀምሮ እታች ድረስ ተሰንጥቋል እና እየተሰነጠቀ አደጋ እየደረሰበት ነው። ይህንን ከጥፋት ለማዳን ዘመቻ ያስፈልጋል ብለው በጎ አድራጊ የሆኑ ሰዎች በአሁኑ ሰዓት እየተንቀሳቀሱ ነው። በዚህ ሕንጻ ቤተ መቅደስ ውስጥ በምድር ቤት ውስጥ የዳግማዊ አጤ ምኒልክ፣ የንግሥተ ነገሥታት ዘውዲቱ ምኒልክ፣ የእቴጌ ጣይቱ እንዲሁም ደግሞ የጳጳሱ የአባ ማቴዎስ እና የንጉሠ ነገሥቱ የቀዳማዊ ኃይለ ሥላሴ ልጅ የልዕልት ጻዬ ኃይለ ሥላሴ አጽሞች አርፈዋል። እና በጣም ልዩ ቦታ ነው። ድሮ በቱሪስቶች የሚጎበኝ የነበረ ነው። ስለዚህ ቤተ ክርስቲያኗ የራሷም ሀብት ነበራት። ያ ሀብቷ ዛሬ በእጇ የለም። እንወያይበታለን። በዚህ ዙሪያ የጋበዝኩት እንግዳ አለ። እሱ ራሱን በማስተዋወቅ ይጀምራል።
ጌታቸው ተስፋ ለጭርቆስ እባላለሁ። የዳግማዊ ምኒልክ መታሰቢያ ታዕካ ንግሥት ለባታ ማርያም የልማት ኮሚቴ ምክትል ሰብሳቢ ሆኜ ነው የማገለግለው። ይህ የምሰጠው አገልግሎት አብሮኝ ከሚሰሩ ሰዎች ጋር በበጎ ፈቃደኝነት የሚሰራ ቤተ ክርስቲያኗን ለማልማትና ቤተ ክርስቲያኗን ወደ ተሻለ ነገር ለማምጣት የሚንቀሳቀስ ቡድን በምክትል ሰብሳቢነት ነው የማመራው። እንግዲህ ቤተ ክርስቲያኗ ረዥም ጊዜ ታንጻ የተቀመጠች በመሆኗ በእውቀት ላይ የተመሰረተ ጊዜውን የጠበቀ እድሳትም ጉብኝትም ባለመደረጉ ምክንያት ዶሙ ተሰነጣጥቋል። እንዲሁም ጉልላቱ 8 እግር ነበረው ዘውዱ። ከ8ቱ እግር 7ቱ በዝገት ተበልቶ አንዱ እግር ብቻ ይዞት ነው በአሁኑ ሰዓት የሚገኘው። ብዙ ፈቃደኛ ሰዎች አሉ። በራሳቸው ገንዘብ፣ በራሳቸው አቅም፣ በራሳቸው እውቀት እንስራ ያሉ ሰዎች አሉ። የሆነ ሆኖ ግን ይሄ ቅርስ ተራ ቅርስ አይደለም። ከዚህ በኋላ ደግሞ የኢትዮጵያ ሕዝብ ብቻ ቅርስ ሳይሆን የዓለም ሕዝብ ቅርስም ሊሆን የሚችልበት ትልቅ መንገድ ስላለ በባለሙያ ተጠንቶ ይሄ ነገር ይታይ ተባለና ወደዚህ ሐሳብ ደረስን። በዚህ ሐሳብ መሃል ይህን ጥናት ሊያጠና የሚችለው የአዲስ አበባ ዩኒቨርሲቲ የመካነ ሕንጻና ቅርስ ጥናት ኢንስቲቱቱ ማጥናት አለበት ከሚል ደረጃ ላይ ተነስተን ወደዛ ሄድን። በሄድን ጊዜ እንደሚያጠኑ ተነግሮን እንግዳው ፕሮፖዛላችሁን አቅርቡ ብለን አስቀርበን ዋጋ ሰጥተውን እጅግ በጣም በትንሽ ዋጋ ሌሎችን የሰሩባቸውን ሌሎችን ያጠኑበትን ሂሳብ ሁሉ ስናይ ለእኛ ለዚች ቤተ ክርስቲያን የተደረገው ግን እጅግ በጣም ዝቅተኛ ዋጋ በመሆኑ ደፍረን ቤተ ክርስቲያኗ ካርታም ፕላንም ስላልነበራትም በወቅቱ የነበረ ቢኖርም በአሁኑ ጊዜ ግን በእጅ ላይ ባለመገኘቱ ምክንያት እንደገና እንደ አዲስ እንዲጠና ተደርጎ በጥናቱ መሀልም በትልቁ የዳግማዊ አጼ ምኒልክ አጽመ ርስት፣ የንግሥት ዘውዲቱ አጽመ ርስት፣ የልዕልት ጻዬ አጽመ ርስት በቤተ ክርስቲያኗ ስረኛው ቤት ውስጥ ስለሚገኝ ይህም በቅዝቃዜና በተለያዩ ሁኔታዎች እየተጎዳ ያለ በመሆኑ እንዲሁም ደግሞ በውስጡ የተያዙ የብራና ጽሁፎች በእርጥበትና በተለያዩ ምክንያቶች እየተበላሸ ያለ በመሆኑ በውስጥ በኩልም ዝናብ እያወረዛ እጣን ሲጨስም መብራት አይሰራሩም ራሱ በዘፈቀደ ከመሆኑ የተነሳ የስዕሎቹንም ሁኔታ ሁሉ ያጠፋው በመሆኑ አንድ ላይ ጥናቱ ይጠና ብለን ለአዲስ አበባ ዩኒቨርሲቲ ሰጠን። አስጠንተን አሁን ጨርሰን ርክክቡን አድርገን እንገኛለን። ይሄም እንግዲህ ከዚህ በኋላ የሚኖረው ምንድነው? የትም አቅጣጫ በየትኛውም አቅጣጫ በጎ ፈቃደኞችን ቀናይ ሆኑ ኢትዮጵያውያንን በሙሉ ጥሪ እናቀርባለን።
ወደዛ እንመለሳለን። አቶ ጌታቸው ተስፋዬ ጥናቱ ምን ይላል? ምን አለ? አደጋውን ምን ያህል አሳየ? ምን ያህል ስጋት እንዳለ ገለጸ ሪፖርቱ?
በዶሙ ላይ የበቀሉ ተጽዋት እየፋፉና ጉልበት እየፈጠሩ በሄዱ ቁጥር ህንጻ ቤተክርስቲያኑን ወደ መናድ እንደሚያደርሰው እንዲሁም ደግሞ ባለማወቅ በተለያየ ጊዜ ባለማወቅ ህንጻው እየቆሸሸ ከመሄዱ የተነሳ ራሱን ወደ መነፋፋት ገደማ እየሄደ ስላለ ውሃም እየመጠጠ ስላለ ይሄ ጥናት ትልቅ ጥናት አጥንተው ብዙ ስራ የሚሰራው ከውጭ ሀገር በሚመጡ ቃዎች መሆን እንዳለበት ሁሉ አሳይተው ዋጋውንም በሚመለከት በእያንዳንዱ ፌዝ ላይ በእያንዳንዱ ስራ ላይ ሊያወጣ የሚችለውን ነገር ጠንቅቀው አውጥተው ነው እሱ የሰጡን። ይሄንንም እንግዲህ ጥናት ሲያጠኑ እነሱ ትልቅ ተስፋ ያላቸው ስቴክሆልደርስ ይኖራሉ የሚል እምነት አላቸው። ውጭ ሰዎች፣ ቅርሳጥኚዎች፣ አሁን ጀርመኖቹንም ብዙ ወደ ኢትዮጵያ እየመጡ በዚህ ጥናት ላይ የሚሰማሩ ነጮችንም ሁሉ ስሜት ይነካል ከሚል ተነስተው በትልቅ ሁኔታ ነው ያጠኑትና በዋጋ ደረጃ ራሱ እጅግ በጣም ብዙ ብር እንደሚያወጣ ነው። ሁሉንም ጥናት አጠቃሎ ከ40 ሚሊዮን ብር በላይ እንደሚያስፈልገው ነው እሱ የነገሩን። ይሄ ጥናቱ ያመጣውን ውጤት ወደ ፍሬ ለማብቃት ምን እናደርግ የሚል የምክክር ፕሮግራም ነው። ከብዙ ሰዎች ጋር እየተገናኘን እየተነጋገርን እጅግ ወደ ተሻለ ውጤት ልናመጣ የምንችልበት ቤተ ክርስቲያን 100 ዓመት ሁለት ትውልድ አገለገለች። አሁን ሶስተኛው ትውልድ ደግሞ እየተገለገለባት ይገኛል። የሚቀጥለው ሁለት ትውልድ እንኳን ሊጠቀምባት የሚችልበትን መንገድኛ አመቻችተን ዘላቂ የሆነ ዘመን ተሻጋሪ የሆነ ህንጻ የጂኦሜትሪ እንትን ባልነበረበት ሰዓት በፍቅርና በመንፈስ እንዲታነጽ የተቀመጠ ህንጻ ለዛ ትውልድ ደግሞ ደርሶ ታሪኩንም እንዲያይ ራሱንም እንዲፈትሽበት ለማድረግ ነው ተነስተን እየሰራን ያለ ነው።
ገቢውን በማግኘት ረገድ ምንድነው ሐሳባችሁ? አሁን ታህሳስ 17ኛው ዓመትም የፊታችን ማክሰኞ ነው የሚከበረው። ምንድነው ይሄ ገንዘብ ከመእመናን ሊገኝ ይችላል ብላችሁ ታስባላችሁ? ከመእመናን ብቻ ወይስ ቅድም እንዳልከው እነዚህ ታሪክ አዋቂዎች ለዚህ አይነት ነገር የሚቆረቆሩ ሰዎች ድርጅቶች ባንያዎች ይረዳሉ ብላችሁ ነው? ይህስ እንዴት ሊሆን ይችላል? ምንድነው መንገዱ? አቶ ጌታቸው
እንግዲህ መመኑ የመጀመሪያው ተሳታፊ እንዲሆን እንፈልጋለን። ከመመኑ ብዙ እንጠብቃለን። የሆነ ሆኖ ግን መመኑ አሁን የተለያዩ አብያተ ክርስቲያናትን የሚሰሩ በጎ ፈቃደኞች አሉ። እነሱን ሁሉ ጊዜም ያስቸገርን ከመንቀጥል ዓለም አቀፍ ድርጅቶችን ማነጋገር አንዱ ትልቁ እንትናችን ይሆንና ከሱ ውጪ ደግሞ በመላው ዓለም የሚገኙ ቤተክርስቲያኖች ተምረው ያደጉ ከቆሎ ተማሪነት ተነስተው እስከ ጵጵስና የደረሱ ከቆሎ ተማሪነት ተነስተው እስከ ሳይንቲስትነት የደረሱ ብዙ ኢትዮጵያውያን የቤተክርስቲያኗ ልጆች አሉ። ከቤተክርስቲያኗ ልጆችም ውጪ ደግሞ እጅግ ቀናይ የሆኑ ኢትዮጵያውያን በሙሉ በዚህ ጉዳይ ላይ ስሜታቸው ተነሳስቶ በአንድነት ይቺን ቤተክርስቲያን ለሚቀጥለው ትውልድ ያወርሳሉ ብለን ተስፋ እናደርጋለን።
እንግዲህ የእናንተ ይሄ በጎ ጥረት ይሄ መልካም ጥረት እንዳለ ሆኖ ቤተክርስቲያኒቱ እንደሚታወቀው ከዛሬ 40 ዓመት በፊት ቱሪስቶች በሶስት በአራት በአምስት በአስር አውቶቡሶች እየመጡ በየለቱ የሚጎበኙዋት የውጭ ምንዛሬ የምታስገኝ መንግስትንም የምትጠቅም ራሷንም የምትጠቅም የምታስተዳድረውንም ትምህርት ቤት እንደዚሁ በገቢ የምትጠቅም ቤተክርስቲያን ነበረች። ከ67 ዓመተ ምህረት ለውጥ ወዲህ በአዋጅ 47/67 ንብረቷ ተወርሶ አሁን ወደ ቤተክርስቲያኑ መኪና መግባት አይችልም። አንደኛ የቤተ መንግስቱ አካል ሆኗል፣ የመሪዎች መኖሪያ ሆኗል። በሮቿ አብዛኛዎቹ ተዘግተዋል። ሌላው ቀርቶ ህፃናትን ወስዶ ክርስትና ለማስነሳት አረጋውያንን ወስዶ ቅዱስ ቁርባን እንዲቀበሉ ለማድረግ የሚያስቸግርበት ሁኔታ ሁሉ ነው ያለው። እዚህ መሃል ውስጥ ነው እቺ ቤተክርስቲያን ያለችው። ይሄ ሁሉ ሆኖ ግን ሀብት ነበራት፣ ንብረት ነበራት። በአዋጅ 47/67 ተወረሰ። ኢህአዴግ መለሰ የሃይማኖት ድርጅቶችን ሀብትና ንብረት። ነገር ግን ንብረቱን በቅጽ 004 ያስረከበችው ታካ ነገስት በአታ ሳትሆን ጠቅላይ ቤተ ክህነት ነው የተረከበው። ለምን? በቻርተር የተቋቋመ ድርጅት ነው። የግቢ ሚኒስትሩ፣ ከንቲባው፣ እነ ደጃዝማች ከበደ ተሰማ፣ እነዚህን የመሳሰሉ የቦርድ አባላት የነበሩት ትልቅ ድርጅት ነው። ቤተ ክህነቱ ምንም የታሪክም የህግም መሰረት የለውም ይሄን ሀብትና ንብረት ለመውሰድ። ለምሳሌ አሁን አሜሪካን ግቢ አካባቢ እንዳለ ሀብተ ጊዮርጊስ፣
ፒያሳ መርካቶ የሷ ንብረት ብዙ ነው። ይሄን ለማስመለስ በአለም አቀፍ ደረጃ እንቅስቃሴ ማድረጉ አይጠቅምም ወይ? ከዚህ የበለጠ ይሄም እንዳለ ሆኖ ይሄም እናንተ ጥረት መልካም ነው፣ በጎ ነው፣ ጥሩ ነው እንዳለ ሆኖ ነገር ግን ይሄ እስኪሰበሰብ ድረስ ስራው እስኪጀመር ድረስ ጉዳቱ እየቀጠለ ስለሚሄድ ለምንድን ነው ይሄ ንብረት እንዲመለስ በቤተ ክህነቱ ላይ ለቅዱስ ፓትርያርኩ በመላው ዓለም የሚገኙ ቅድም ያልካቸው ተማሪዎች፣ የምኒልክ አፍቃሪዎች፣ የነገስታቱ አፍቃሪዎች ይህን ሀብታቸውን ያወረሱና ሀብተ ጊዮርጊስ ሌሎችን መሳፍንትና መኳንንት ለታዕካ ነገስት በአታ ለማርያም ብለው እንጂ ለሌላ አይደለም ይሄን ሀብታቸውን የሰጡት። የነሱ አጽም ራሱ ይፈረዳልና ይሄ ሁሉ ሀብት ያላት ቤተክርስቲያኒቷ ስትፈርስ እንዴት ቆመን እናያለን? እናንተስ በዚህ ላይ እንዴት ነው? ይሄን ቅስቀሳ መጀመር የለበትም ወይ? አብሮ
እውነት ነው ይሄን ቅስቀሳ መጀመር እንዳለበት እናምናለን። ይሄን ቅስቀሳ ግን ለማድረግ እውቀት ያላቸው ሰዎች በህግም በመርምርም ፊታውራሪዎች ያስፈልጉናል። ይሄ ግሩፕ መመስረት አለበት። ይሄን የሚያስመልስ አካል መመስረት እንዳለበት እናምናለን። ይሄን ግን ለመስራት ይሄ ስሜት ያለውና ይሄን መልከተኛል የሚል ሁሉም ኢትዮጵያዊ በዚህ ሐሳብ ላይ በአንድ አቋም ጸንተን ይሄን ሀብቷን ለማስመለስ መታገል እንዳለብን እናምናለን። እንግዲህ አቅም ውስንነት አለ። ለዚህ ነው እውቀት ያላቸው ፊታውራሪ ሊሆኑን የሚችሉ ሰዎችን ወደዚህች ቤተክርስቲያን አምጥተን የቀድሞ ዝናና ክብሯን ሀብቷንም መልሰን እውነት ነው አሁን ያለችበት ቦታ ያለችበት ሁኔታ በቤተ መንግስቱ ቅጽር ግቢ ውስጥ ከመሆኗ የተነሳ ነጮችም ከሩቅ መጥቶ ለማየት ታክተው ስለሚመለሱ አስገብኞችም ቢሆኑ ይሄ ያለው የመንገድ ርቀት ስለማይመቻቸው ወደ ሌሎች አጥቢያ እንትኖች ስለሚወስዷቸው ቤተክርስቲያኗ በአሁኑ ሰዓት ሀገር ውስጥም ሆነ በውጪ ሀገር ጎብኚዎች የምትጎበኝበት እድል የለም።
አመሰግናለሁ አቶ ጌታቸው ተስፋዬ። የዛሬ 43 ዓመት የአድዋን ድል የሚያደንቁ የዓለም ቱሪስቶች መናኸሪያ የነበረው ይህ የምኒልክ ገዳም ለጉልላቱ መሰራትም ሆነ ለቤተክርስቲያኒቱ ሀብትና ንብረት መመለስ በመላው ዓለም ያሉ ኢትዮጵያውያንን ትኩረት ይሻል። ትንቢትም አለ። ታዕካ ነገሥት ሆይ ብርሃንሽ አይጠፋም ፀሐይሽም አይጨልምም። አበቃ።
እናመሰግናለን ንጉሴንም እንግዳውንም። ዝግጅታችን ወደ መጠናቀቁ ነው። እስከ ማጠቃለያው ከቴዲ አፍሮ ማር ከጧፍ ጋር እንተዋችሁ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰለሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን። ሰላም፣
በደህና እደሩ።